ከዓለም ዜናን ጀምር ማንተጋፍቶት ስለሽ ያሰማናል።
የዲደብሊው ዜና
ጤና ይስጥልኝ አድማጮች። በቅድሚያም አርስተ ዜና፣ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ህገ መንግስትን በተመለከተ የሚሻሻል እንጂ ያለውን የሚያጎድል ነገር ይፈጠራል ብለው እንደማያስቡ ተናገሩ። በህገ መንግስቱ ውስጥ ለኢትዮጵያ ጠቃሚ ሐሳቦች ካሉ እንዳሉ ይቀጥላሉ በያስባሉ ሲሉም አክሏል። የኬንያ ፖሊስ በመዲናይቱ ናይሮቢ ሊካሄድ ታቅዶ የነበረውን 77 ደይ የተሰኘ የመታሰቢያ ሰልፍ ከለከለ። የመታሰቢያ ሰልፉ እንዳይከናወን ለማከላከል በዋና ከተማይቱ ፖሊስ ከፍተኛ ቁጥር ያላቸው በከባዱ የታጠቁ የጸጥታ አካላትን ማሰማራቱ ተዘግቧል። በጎረቤት ታንዛኒያም ዛሬ ሰልፉ እንዳይካሄድ በርካታ ፖሊሶች ተሰማርተው እንደነበር ተገልጧል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮ ሶሪያን በሚጎበኙበት ወቅት በተከሰቱ ሁለት ተከታታይ ፍንዳታዎች 18 ሰዎች ቆሰሉ። ከቆሰሉት መካከል አራቱ ፖሊሶች መሆናቸውን አሶሺየትድ ፕሬስ የዜና ምንጭ ዘግቧል። ዜናው በዝርዝር። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ህገ መንግስትን በተመለከተ የሚሻሻል እንጂ ያለውን የሚያጎድል ነገር ይፈጠራል ብለው እንደማያስቡ ተናገሩ። ጠቅላይ ሚኒስትሩ በህዝብ ተወካዮች ምክር ቤት መደበኛ ስብሰባ ዛሬ ማክሰኞ ሰኔ 30 ቀን 2018 ዓ.ም ተገኝተው በሰጡት ማብራሪያ ህገ መንግስቱን በተመለከተ ቀጣዩን ተናግሯል።
ለውጥ ከመጣ 8 አመት ነው። 8 አመት ሙሉ እኮ ያሸነው ይቆይ አንቀድም ህገ መንግስት ያልነው የንጉሱን ህገ መንግስት የደርግ መንግስት መቅደዱ የደርግን መንግስት ህገ መንግስት የኢህአደግ መንግስት መቅደዱ ለኢትዮጵያ አልጠቀመን። በዛ መንገድ ከምንሄድ ህዝብ አወያይተን አንቀድም፣ ጠቃሚውን ይዘን የጎደለ ጨምረን የሚሻሻል ካለን አሻሽላለን ያልነው። እኔ ከወዲሁ ምን አይነት ውጤት እንደሚያመጣ መናገር ባልችልም የምጠብቀው ግን በህገ መንግስት ውስጥ ለኢትዮጵያ ጠቃሚ ሀሳቦች ካሉ እንዳሉ ይቀጥላሉ ብዬ አስባለሁ። ያለውን የሚያሻሽል የሚያጠናክር ይፈጠር ይሆናል እንጂ ያለውን የሚያጎል ነገር ይፈጠራል ብዬ አላስብም።
ጠቅላይ ሚኒስትር አብይ አህመድ ከምክር ቤቱ አባላት ለተነሱላቸው በሰላም በኢኮኖሚ በመሰረተ ልማትና በማህበራዊ ዘርፎች ላይ ያተኮሩ የተለያዩ ጥያቄዎችም ምላሽ መስጠታቸው ተገልጧል። በዜና መጽሔት ተጨማሪ ዘገባ ይኖረናል። የኬንያ ፖሊስ በመዲናይቱ ናይሮቢ ሊካሄድ ታቅዶ የነበረውን 77 ደይ የተሰኘ የመታሰቢያ ሰልፍ ከለከለ። የኢኮኖሚያዊ ፍትህ ንቅናቄ የተሰኘ ቡድን የመታሰቢያ ሰላማዊ ሰልፍ በናይሮቢ ለማድረግ ማሳወቁን በማህበራዊ የመገናኛ አውታሩ ይፋ አድርጎ ነበር። 77 ደይ የተሰኘው የመታሰቢያ ሰልፍ እንዳይከናወን ለማከላከል በዋና ከተማይቱ ፖሊስ ከፍተኛ ቁጥር ያላቸው በከባዱ የታጠቁ የጸጥታ አካላትን ማሰማራቱን የፈረንሳይ ዜና አገልግሎት ኤኤፍፒ ዘግቧል። 77 ደይ የሚለው ሐረግ 77 ቀን የሚል ትርጉም ሲኖረው እንደ ጎርጎርስ አቆጣጠር በጁላይ ማለትም ሰባተኛው ወር በሰባተኛው ቀን በ1990 ዓ.ም ኬንያውያን አገራቸው ወደ መድበለ ፓርቲ ስርዓት እንዲመለስ በሰልፍ የጠየቁበት ቀን ነው። የያኔው ፕሬዝዳንት ዳንኤል አራፕ ሞይ ፈላጭ ቆራጭ አገዛዝ ወደ መድበለ ፓርቲ ስርዓት እንዲመለስ ለማስገደድ የተጀመረው ሰልፍ በየዓመቱ ይታሰባል። ከቅርብ ጊዜ ወዲህ ግን ይህ የመታሰቢያ ሰልፍ የኬንያ ፕሬዝዳንት ዊሊያም ሩቶን ወደ መቃወሚያ መድረክ ተቀይሯል። ባለፈው ዓመት ልክ በዛሬው ቀን በነበረው ተቃውሞ ሰልፍ ቢያንስ 38 ሰዎች መገደላቸው ይታወሳል። በዚህ ዓመት ግን የኬንያ ፖሊስ የመታሰቢያ ሰልፉ እንዳይከናወን ለመከላከል አነስ ያሉ መሰባሰቦችን ጭምር የሚበትኑ በርካታ ፖሊሶችን አሰማርቷል። ባለፈው ዓመትና ካቻምና ከሰኔ እስከ ሐምሌ ወራት ብቻ ቢያንስ 127 ሰዎች በተቃውሞ ሰልፍ ወቅት ከተገደሉ ወዲህ በርካታ ሰዎች የፖሊስ የኃይል አጠቃቀም እንደሚያስፈራቸው መግለጣቸው ተዘግቧል። በጎረቤት ታንዛኒያም ዛሬ ሰልፍ እንዳይካሄድ በርካታ ፖሊሶች ተሰማርተው እንደነበር ተገልጧል። ገዳዩ የኢቦላ ወረርሽኝ በኮንጎ ዲሞክራሲያዊ ሪፐብሊክ አሁንም መዛመቱን እንደቀጠለ ነው ተባለ። በኮንጎ ብቻ እስካሁን ድረስ 1561 ሰዎች በተዋሲው መያዛቸውና 506 መሞታቸው ተረጋግጧል። መድኃኒት ያልተገኘለት ቡንዲ ቡጊዮ የተባለው የኢቦላ ተዋሲን ጨምሮ በተቀሰቀሰው ወረርሽኝ ከዚህ ቀደም ታይቶ የማይታወቅ ነው ተብሏል። ወረርሽኙ በማዕድን ማውጫዎች ስር ሲሰሩ የቆዩ ሰራተኞች ወደ ቤታቸው ሲመለሱ ይበልጥ መስፋፋቱም ተገልጧል። ኢቦላን ለመከላከል የማገገሚያ ማዕከላት 90% ሙሉ መሆናቸው ሌላ ብርቱ ተግዳሮት መፍጠሩም ተጠቅሷል። ኢቦላ ከሰውነት በሚወጣ ማንኛውም ፈሳሽ የሚተላለፍ ገዳይ በሽታ ነው። ይህ ከቦን ከተማ የራይኖ ዛቅራቢያ የሚተላለፈው የዶቼቬሌ የዓለም ዜና ነው። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮ ሶሪያን በሚጎበኙበት ወቅት በተከሰቱ ሁለት ተከታታይ ፍንዳታዎች 18 ሰዎች ቆሰሉ። ከቆሰሉት መካከል አራቱ ፖሊስ መሆናቸውን አሶሺየትድ ፕሬስ የዜና ምንጭ ዘግቧል። ፍንዳታዎቹ የደረሱት ዋና ከተማ ደማስቆስ ውስጥ ከቱሪዝም መስሪያ ቤቱ አጠገብ በሚገኘው ባለ አራት ኮከብ ሆቴል አቅራቢያ መሆኑም ተገልጧል። ፍንዳታዎቹ የደረሱበት አቅራቢያ የሚገኘው ሆቴል ፕሬዝዳንት ኢማኑኤል ማክሮ ያረፉበት መሆኑም ተዘግቧል። ሆኖም ፍንዳታዎቹ በደረሱበት ወቅት ፕሬዝዳንቱ ከሶሪያቻቸው አህመድ አልሻራ ጋር በቤተ መንግስት ውስጥ ውይይት እያደረጉ ነበር ተብሏል። ፈንጆቹ በሆቴሉ አቅራቢያ በሚገኝ የቆሻሻ መጣያና የቆሙ መኪናዎች ውስጥ ተጠምደው እንደነበር ባለስልጣናት አሳውቋል። በፍንዳታው ሁለቱም ፕሬዝዳንቶች ላይ አንዳችም ጉዳት አለመድረሱን ፖሊስ አሳውቋል። የዛሬው ፍንዳታ የተከሰተው ከቀናት በፊት በደማስቆስ ከተማ ከሚገኘው የአገሪቱ የፍትህ ሚኒስቴር መስሪያ ቤት አቅራቢያ በአንድ ቡና መጠጫ ቤት ውስጥ የተጠመደ ፈንጂ 10 ሰዎችን ከገደለ በኋላ ነው። በከተማይቱ ለደረሱ ፍንዳታዎች በአጠቃላይ እስካሁን ኃላፊነቱን የወሰደ አካል የለም። ይህ በእንዲህ እንዳለ የሶሪያ ፕሬዝዳንት አህመድ አልሻራ አገራቸው ከፈረንሳይ ጋር ስልታዊ ትብብር መጀመሯን ይፋ አድርጓል። ሁለቱ አገራት በሶሪያ ወደቦችንና የአየር መጓጓዣዎችን በኃይልና የውሃ አቅርቦት ብሎም በጤናው ዘርፍ በጋራ ለመስራት መስማማታቸውን አሳውቋል። ይህንንም ከፈረንሳይ ፕሬዝዳንት ኢማኑኤል ማክሮ ጋር ዛሬ በጋራ በሰጡት ጋዜጣዊ መግለጫ ተናግሯል። ሶሪያ ከፈረንሳይ ጋር ወደ ነበራት የቀድሞ ዲፕሎማሲ በፍጥነት በመመለስ አምባሳደሮችን ለመላክ ከፕሬዝዳንት ኢማኑኤል ማክሮ ጋር መስማማታቸውንም አሳውቋል።
እኔም ዛሬ ይህን ስገልጥ ደስ እያለኝ ነው። በተቻለ ፍጥነት አምባሳደሮችን በደማስቆና በፓሪስ መካከል ለመለዋወጥ ከዚያም ሙሉ ለሙሉ ወደ ቀድሞ የዲፕሎማሲ ግንኙነት በቶሎ ለማስጀመር ተስማምተናል።
የፈረንሳይ ፕሬዝዳንት ኢማኑኤል ማክሮ በበኩላቸው ከሶሪያው አቻቸው ጋር ዛሬ በጋራ በሰጡት ጋዜጣዊ መግለጫ ከአምባገነን አስተዳደር በኋላ የሕግ የበላይነት ሊገተካ እንደሚገባ ሁሉም ሶሪያውያንም በአገራቸው የተሳትፎ እንዲኖራቸው ጥሪ አስተላልፏል።
Et la Syrie a besoin de tous ses enfants.
ሶሪያ እነዚህ ሁሉ ልጆቿን ትፈልጋለች። ያንዳንዱም ታዲያ ቦታው ሊያገኝ ይገባል። ሶሪያን አንድ ማድረግ ግድ እንደሚላቸው ሁሉ ሀገር ጥሎ ለሸሹትም መጻይ እድላቸው ያለው እዚህ መሆኑን ማሳመኑ ይህ ያለምንም ጥርጥር ታላቅ ተግዳሮት ነው። ይህን ለማሳካት እነተኛ የሕግ የበላይነት አምባገነንነትን ሊተካው ይገባል። ይህም ብቻ ነው አዲስ ኢትዮጵያ ሶሪያ ሊገነባና ብልጽግናን ሊያሰፍን የሚችለው።
la prospérité de cette dernière
የረጅም ጊዜ የሶሪያ መሪ በሽር አልአሳድ እንደ ጎርጎሮስ አቆጣጥር በ2024 ከስልጣናቸው ከተጎዱ በኋላ አንድ የምዕራብ አውሮፓ ሀገር መሪ ሶሪያን ሲጎበኝ ኢማኑኤል ማክሮ የመጀመሪያው ናቸው። በመጨረሻም ስፖርት ዜና። ዓለም ዋንጫ የእግር ኳስ ግጥሚያ ወደ ሩብ ፍጻሜ ለማለፍ የመጨረሻ ሁለት ጨዋታዎች ዛሬ ይከናወናሉ። አፍሪካን ኮከሉ 10 አግራት መካከል እስከ አሁን ሞሮኮ ወደ ሩብ ፍጻሜ ያለፈች ብቸኛ አገር ስትሆን፣ ግብጽ ወደ ሩብ ፍጻሜ ለማለፍ ከአርጀንቲና ጋር የተጋጠመች ነው። ለጥቂት ጎል ሊቆጠር ነበር በአርጀንቲና ማለት ነው። አሁን የሊዮኔል ሜሲ አርጀንቲና የሙሐመድ ሳላህ ግብጽን አሸንፋ ወደ ሩብ ፍጻሜ ተገባለች ሲሉ የገመቱ በርካቶች ናቸው። ጨዋታው ተጀመረ 9ኛ ደቂቃ ላይ ነው። አሁን ዛሬ ማታ ከሰዓታት በኋላ ደግሞ ስዊዘርላንድና ኮሎምቢያ ወደ ሩብ ፍጻሜ ለማለፍ ይፋለማሉ። የዛሬ ምሽት አሸናፊዎች በሩብ ፍጻሜ የፊታችን እሁድ ይጋጥማሉ። እስካሁን ወደ ሩብ ፍጻሜ ካለፉ ቡድኖች መካከል ሞሮኮና ፈረንሳይ የሚያደርጉት ጨዋታ በበርካቶች ዘንድ ከፍተኛ ግምት ተሰጥቶት ይጠበቃል። ከነገ በስቲያ ማታ ነው የሁለቱ ጨዋታ። የፊታችን አርብ ደግሞ ሌሎቹ የእግር ኳስ አያላን ስፔንና ቤልጅየም ይፋለማሉ። ምንም እንኳን ፕሬዝዳንት ዶናልድ ትራምፕ በቀይ ካርድ የተሰናበተ የአገራቸው ተጫዋች በትናንቱ ግጥሚያ እንዲሰለፍ ለማድረግ ረዥም እጃቸውን ዘርግተው ቢሳካላቸውም በቤልጅየም ግን ትናንት 4-1 ተቀጥቷል። የ41 ዓመቱ ክርስቲያኖ ሮናልዶ የመጨረሻው የዓለም ዋንጫ ነው በተባለበት ግጥሚያ ስፔን ፖርቹጋልን ትናንት በ91ኛው ደቂቃ ላይ 1-0 አሸንፋ ወደ ሩብ ፍጻሜ አልፋለች። እነ ክርስቲያኖ ሮናልዶን በሁለተኛ አጋማሽ ተቀይሮ የገባው ሚካኤል ሜሪኖ ባለቀ ሰዓት ጉድ አድርጓቸዋል። ብራዚልን 2-1 ያሸነፈችውና ኔይማር ጁኒየርን እንባራጨችው ኖርዌይ የፊታችን ቅዳሜ የነ ጁድ ቤሊንጋምና ሄሪ ኬን እንግሊዝን በሩብ ፍጻሜ ትገጥማለች። የግብ ቀበኛው ኤርሊንግ ሆላንድ ይጠብቃቸዋል። የአርጀንቲናና የግብጽ ጨዋታ ከተጀመረ 10ኛው ደቂቃ ላይ ነው። ይህ ዶቼ ቬሌ ነው። አርማጮች ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ህገ መንግስትን በተመለከተ የሚሻሻል እንጂ ያለውን የሚያጎድል ነገር ይፈጠራል ብለው እንደማያስቡ ተናገሩ። በህገ መንግስት ውስጥ ለኢትዮጵያ ጠቃሚ ሐሳቦች ካሉ እንዳሉ ይቀጥላሉ ብዬ አስባለሁ ሲሉም አክሏል። የኬንያ ፖሊስ በመዲናይቱ ናይሮቢ ሊካሄድ ታቅዶ የነበረውን 77 ዴይ የተሰኘ መታሰቢያ ሰልፍ ከለከለ። በጎረቤት ታንዛኒያም ዛሬ ሰልፉ እንዳይካሄድ በርካታ ፖሊሶች ተሰማርተው እንደነበር ተገልጧል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮ ሶሪያን በሚጎበኙበት ወቅት በተከሰቱ 2 ተከታታይ ፍንዳታዎች 18 ሰዎች ቆሰሉ። በሩብ ፍጻሜ ለማለፍ አርጀንቲናና ግብጽ የሚያደርጉት ጨዋታ 12ኛው ደቂቃ እየተቃረበ ነው። እስካሁን ምንም ግብ የለም። ዜናው በዚሁ አበቃ። መልካም ጊዜ። ጤና ይስጥልኝ።
የዓለም ዜና ማንተጋፍቶት ስለሽን ያሰማን።